Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ 165 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ ሚያዝያ 2013 ዓመተ ምህረት እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። ከተለያዩ የትግራይ አካባቢዎች ተፈናቅለው መቀለ በሚገኙ ትምህርት ቤቶች የተጠለሉ ሁኔታ፣ ኮቪድ-19 በአነስተኛ ሕይወት ላይ ያሳደረው ጫና የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሐዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን ይባል
ጤና ይስጥልኝ። የተከበራችሁ አድማጮች እንደምን አመሻችሁ። ክርስቲያን ምእመናን እንኳን አደረሳችሁ። የዓለምን የሰራተኞች ቀን ዛሬ ላከበራችሁ ወይም እያከበራችሁ ላላችሁ እንኳን ለሜዳ ያደረሳችሁ። ከሰዓቱን ዜና የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ ውስጥ እስከ ትናንት ምሽት የኮቪድ-19 መከላከያ ክትባት ያገኙ ሰዎች ቁጥር 1,114,500 መድረሱን የጤና ሚኒስቴር አስታውቋል። እስካሁን በተመርመራዎች 54,890 ሰው ኮሮና ቫይረስ እንዳለበት የተረጋገጠ ሲሆን 960 ሆኗል። የሚኒስቴሩ መረጃ እስከተጠናቀረበት ትናንት ምሽት ባለፉት 24 ሰዓታት ውስጥ ብቻ 30 ሰዎች በኮቪድ-19 ምክንያት ማለፋቸውን ሚኒስቴሩ ዌብሳይቱና ማህበራዊ ገጾቹ ላይ ባወጣው መረጃ ጠቁሞ ኢትዮጵያ ውስጥ በኮቪድ-19 ቁጥር 3688 በኩል ኮቪድ-19 እጅግ በበረታት ህንድ በአንድ ቀን ብቻ ዛሬ ከ400,000 በላይ ሰው ለኮሮና ቫይረስ መጋለጡን የጤና ሚኒስትሯ ቢያስታውቅም ትክክለኛው ቁጥር ግን ከተገለጸው ቢያንስ በአምስት እጥፍ ሊበልጥ እንደሚችል ባለሥልጣናቱ ተናግረዋል። ህንዳውያን የኮቪድ-19ን የጥፋት አቅም ፈጥነው ካልተገነዘቡ ወደ ከፋ ካልገቡ ተነቁት የዩናይትድ ስቴትስ የተላላፊ በሽታዎች ባለሙያ አንቶኒ ፋውቺ ሀገሪቱ ራሷን ሙሉ በሙሉ እንድትዘጋና የቫይረሱን መዛመት እንድትገታ መክረዋል። እዚያው ህንድ በሚገኝ አንድ ሆስፒታል የኮቪድ-19 ሕክምና መተኛዎች አካባቢ የተነሳ ቃጠሎ 18 ሰዎችን መግደሉን ባለፈው የሆነ ማንም ሰው ክትባት እንዲወስድ ዛሬ ጥሪ ብታደርግም የክትባት ጣቢያዎቹ ግን በቂ አቅርቦት እንደሌላቸው እየተናገሩ ነው። ከ1.3 ቢሊዮን ህንዳውያን የተከተበው 2% ብቻ ነው። ዩናይትድ ስቴትስና ሌሎችም ሀገሮች ለህንድ እየላኩ ያሉት አጣዳፊ እርዳታ እየደረሰ መሆኑና ዋሽንግተን የኦክስጂን የፈጣን ምርመራና የክትባት ማምረቻ አቅርቦቶችን እንዲሁም የኮሮና ቫይረስ መከላከያ ቁሳቁስ መላኳ ታውቋል። በዚሁ በበረታው የህንድ የተለያዩ የኮሮና ቫይረስ አይነቶች መስፋፋት ምክንያት ዩናይትድ ስቴትስ ከፊታችን ማክሰኞ ጀምሮ የሚጸና የጉዞ እገዳ ጥላለች። ሮይተርስ ባሰራጨው ዘገባ መሰረት አሜሪካዊ ዜግነት የሌላቸው ተጓዦች ወደ ዩናይትድ ስቴትስ እንዲገቡ የማይፈቀድ ሲሆን ተመሳሳይ እገዳ በደቡብ አፍሪካ፣ ብራዚል፣ እንግሊዝ፣ አየርላንድ፣ የአውሮፓ ህብረት፣ ቻይናና ኢራን ላይ ተጥሎ ቆይቷል። የሶማሊያ ፕሬዚደንት የስልጣን ዘመን እንዳቱ ህግ አውጪዎች ዛሬ ወሰኑ። ይህ የፕሬዚደንቱ የስልጣን ዘመን በሁለት ራዘም እንደራሴዎቹ ቀደምቱ ከገባችበት የፖለቲካ መፋጠጥና ውጥረት ሊያወጣት እንደሚችል ተነግሯል። ይህንን በአንድ አባላት የተላለፈ ውሳኔ እንደሚያከብሩና ያውን ሂደት ይሁን የሀገሪቱን የጸጥታ አመራር ለጠቅላይ ሚኒስትሩ እንደሚያስረክቡ ፕሬዚደንት መሐመድ ፈርማጆ ዛሬ አስታውቀዋል። ማዕከላዊ አፍሪካ የተገደሉት ፕሬዚደንት ኢድሪስ ዴቢ ልጅ የሚመራውን ወታደራዊ መንግስት በመቃወም የወጡ ከ700 በላይ ሰዎች መታሰራቸውን የመንግስታቱ ድርጅት ትናንት አስታውቋል። የሲቪል ማህበረሰብ ድርጅቶች የበለጡ የተቃውሞ ሰልፎች እንዲደረጉ ጥሪ እያስተላለፉ ሲሆን በፕሬዚደንት ዴቢ ላይ ለተፈጸመው ግድያ ተጠያቂ ነው የሚባለው አማጺ ቡድን ጊዜያዊውን መንግስት ለመጣል እየዛተ መሆኑ ተዘግቧል። ከትናንት በስቲያ አንድ ወታደራዊ ሄሊኮፕተር መጥተው መጣላቸውን ቢናገሩም መንግስቱ ግን ሄሊኮፕተሩ የወደቀው በራሱ ባጋጠመው ችግር ምክንያት ነው። የዋና ከተማይቱን ጃሜና ጎዳናዎች ተከታታይ ጥበቃ ስር ያለ ሁከት የዋሉ ሲሆን መንገዶች ላይ የሚታዩት በሶስተኛው የቅዱስ ረመዳን ሳምንት ለጸሎት ወደ ይሁዳ ነበር ነግሯል። ወታደራዊው አስተዳደር ስልጣን እንዲያስረክብ የሚጠይቁ ሲክ ማህበራት ከፕሬዝዳንቱ ህልፈት በኋላ አስተዳደሩ መተላለፍ የነበረበት ወደ ብሔራዊ ሸንጎ ነው በሚል እየተከራከሩ ነው። የዩናይትድ ስቴትስ እና የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ወታደሮቻቸውን ከአፍጋኒስታን ዛሬ በይፋ ማውጣት መጀመራቸውን የዋይት ሃውስ እና ወታደራዊ ባለስልጣናት አስታወቁ። ፕሬዚደንት ባይደን ሰራዊታቸውን ማውጣት የሚጀምሩት ዛሬ እንደሆነ ቀደም ሲል አስታውቀው የነበረ ቢሆንም የተለያዩ ትጥቅና ሌሎች መሳሪያዎች ግን ከሳምንታት በፊት መልቀቅ መጀመራቸው ተዘግቧል። አፍጋኒስታን ውስጥ ከ2500 እስከ 3000 የሚደርሱት የአሜሪካና ወታደሮች በሰሜኑ የበጋ ወራት ማብቂያ ላይ ሲወጡ በአሜሪካ ታሪክ እጅግ የተራዘመ የተባለው ጦርነት እንደሚያከትም ተገልጿል። ዩናይትድ ስቴትስ እና ኔቶ ወደ አፍጋኒስታን የዘለቁት የ1994ቱን የሽብር ጥቃት ተከትሎ በወቅቱ የታሊባን መሪዎች ከለላ ተሰጥቷቸዋል የሚባሉ ሽብርተኞችን ለማደንና ለማሳደድ እንደነበረ ይታወሳል። ኢራን ኒውክሌር የጦር መሳሪያ እንዳታመርት ለማስቆም ቀደም ሲል ተገብቶበት የነበረው ውል ፈራሚዎች ዩናይትድ ስቴትስን ወደ ውሉ ለመመለስ ሶስተኛ ዙር ድርድራቸውን ዛሬ ኦስትሪያ ዋና ከተማ ቪየና ላይ ጀምረዋል። የቀድሞው ፕሬዚደንት ዶናልድ ትራምፕ የዛሬ 3 ዓመት አካባቢ ሀገራቸውን ከውሉ ካስወጡ በኋላ ተንጠላጥሎ የቆየ ሲሆን ውሉ የጦር መሳሪያዎቹን ላታመርት በምትኩ ተውባት የነበሩ ማዕቀቦች እንዲነሱ ነበር። ከዛሬው ድርድር በኋላ ልዑካኑ ወደ የሀገራቸው ተመልሰው መሪዎቻቸው የሚሰጧቸውን መመሪያዎች እንደሚቀበሉ የኢራን የውጭ ጉዳይ ሚኒስቴር አመልክቷል። ፕሬዚደንት ባይደን ውሉን የሚደግፉ ሲሆን የተፈረመውም እርሳቸው በምክትል ፕሬዚደንትነት ሲያገለግሉ በነበረበት የኦባማ አስተዳደር ዘመን እንደነበረ ይታወቃል። ካሜሮን ተራራ ከትናንት በስቲያ ሌሊት በተፈጠረ ድንገተኛ መረጋገጥ ከ45 ሰዎችና ከቆሰሉት 100 ሰዎች መካከል አሜሪካውያን እንደሚገኙበት በእስራኤል ያካሰል 2 ካናዳውያንም ከሞቱት መካከል እንደሚገኙ ጠቅላይ ሚኒስትር ጀስቲን ትሩዶ ትናንት አረጋግጠዋል። ከሞቱት መካከል የ32ቱ ማንነት ለይቶ ማወቁን የእስራኤል ጤና ጥበቃ ሚኒስቴር ገልጿል። የተከበራችሁ አድማጮች ለዜናው የተያዘው ሰዓት አበቃ። መልካም የትንሣኤ በዓል። ለቀሪ ዝግጅቶች ወደ አዳነች ልመልሳችሁ። አብራችሁን ቆዩ። ጤና ይስጥልኝ።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አህዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-14። አድማጮች ወደ ቀዳሚው ዝግጅታችን እናምራ። በመቀለ ማይ ወይን ትምህርት ቤት ከተለያዩ የትግራይ አካባቢዎች የገቡ ከ7000 በላይ ተፈናቃዮች ተጠለው እንደሚገኙ ተወካያቸው አቶ ተስፋይ ብርሃኑ ለአሜሪካ ድምፅ ተናግረዋል። ደግሞ ከ3000 በላይ ተፈናቃዮች እንደተጠለሉ የተቸው አቶ ሀብቶም ጸጋይ ገልጸዋል። ተፈናቃዮቹ የተጠለሉባቸውን ቦታዎች ጎብኝቶ ያነጋገረው አለም ፍስሐ የሚገኙበትን ሁኔታ ያስደምጠናል።
በመቀለ ማይ ወይን ትምህርት ቤት ብቻ ከተለያዩ የትግራይ አካባቢዎች የመጡ ተፈናቃዮች ከ7000 በላይ መኖራቸውን የተፈናቃዮች ወይን ትምህርት ቤት ተጠለው የሚገኙ ተፈናቃዮች ከደቡባዊ ዞን ትግራይ፣ ከምስራቅ ዞን፣ ከምዕራብና ሌሎች ቦታዎች ተፈናቅለው ከመጡ አንድ ወር አካባቢ አድርገዋል። በማይ ወይን ትምህርት ቤት 1622 አባወራዎች ሲገኙ በዚህ ከአንድ ወር በላይ የነበራቸው ቆይታ በመንግስት በኩል የተደረገላቸውን እገዛ አለመኖሩን ይናገራሉ። ተስፋይ ብርሃኑ ከምዕራብ ትግራይ ነው የመጣው። ከአስተባባሪ ኮሚቴዎች አንድ ነው። ተስፋይ ከምዕራብ ወደ መቀለው ያገዛውን ነገር እንዲህ ይገልጸዋል።
መንገድ ላይ በጣም አሰቃቂ ነው። ከ25 ተነስቼ ከሁመራ ተነስቻለሁ። ከሁመራ ከተነሳው በኋላ ደግሞ መንገድ ለመንገድ የሚሞቱ የሞቱትም ብዙ ሰው ነው ያየው። ስለዚህ በዛ በጣም መንገድ ነው የመጣ ነው። እዚህ በሄድንበት ሀገር ሰላም ይቆየናል ብንል የሄድንበት የገባንበት ሀገር ሰላም አለመኖሩ እስከዚህ ድረስ ደርሰናል። መጀመሪያ ከሁመራ ተነስተን ሽሬ ገባን። ከሽሬ ወደ ተምቤን መጣን። ከተምቤን ደግሞ ውጊያ ስንነሳው እንደገና ወደ አድዋ ተመልሰን በአድዋ አድርገን በአድግራት አድርገን መቀሌ ገባን። ተፈናቃይ 7064 ሰው አለ። ስለዚህ እነዚህ በአባወራ ስታይ 1622 አባወራ አለ። እስካሁን ድረስ በመጠለያ ቆንጆ ብለን ልናስበው እንችላለን። ይህን የድሮ ተሰርቶ የቆየ ንብረት ነው፣ ትምህርት ቤት ስለሆነ እዚህ ገብተን ከዛ በኋላ ግን እርዳታ ያደረግልን ማህበረሰብ ብቻ ካልሆነ በስተቀር ሌላ የተደረግልን ድጋፍ በመንግስት ይሁንም ውጭ ገባሪ ሰና ምናምን የሚባሉ የተደረግልን ነገር የለም። ዩኒሳር የሚባሉ 500 እቃዎች አሉ፣ እስከነ ኮበርታው እስከነ ምንጣፍ ምናምን ያለው ዩኒሳር 500 ሰጥቶናል። ከዛ ደግሞ እንደገና ደግሞ ማህበር ደንግል ደቅ ፍቁራት የሚባላሉ እነሱ ደግሞ 50 ኩንታል ፊኖና 16 ካርቶን ከሁለት ፍሬ ዘይት ሰጥቶናል ባለ 5 ሊትር። መቀሌ ዩኒቨርሲቲ ደግሞ 200 ፍራሽ ሰጥቶናል። የመቀሌ ህዝብ ግን ፊኖ ያመጣል፣ ጤፍ ያመጣል፣ ዘይት ያመጣል፣ ክክ ያመጣል። መቀሌ ነው ያቆየነው እስካሁን።
ትግራይ ውጭ የመጣ ከ20 ቀን በላይ ያሳለፈ ዱቄትና ዘይት ተኮምሮ ይገኛል። ይህ ዱቄትና ዘይት በቀይ መስቀል በኩል በኢትዮጵያ ሚዲያዎች የመጣ መሆኑን ተስፋዬ ነው።
ከደብረ ብርሃን አካባቢ የተመረተ ነው። ከዛ በኋላ ግን ኤክስፓየር ዴት የለውም፣ የተመረተበት ቀን የሚል የለውም። ሁሉ ክፍት ነው ያለ። ስለዚህ ዘይቱ ደግሞ በወረቀቱ ከወረቀቱ ላይ ነው ማህተም የተመታቸው። ቲተር ነው። ቲተር ደግሞ ማንኛውም ባንክ ቤት ባንክ ለራሱ ዛሬ ሂደህ ልታወጣ ስትል በቲተር መጥቶ እዚያውን ጊዜ ነው የሚሰጠ። ስለዚህ ቲተር ነው የተመጣው። ጀሪካኑ ላይ ኤክስፓየር ዴት የለውም። ስለዚህ ይህን አንቀበልም ብለን ህዝቡ ጠቅላላ አንቀበልም ብሎት ነው ዝም ብሎ ቁጭ ብሎ ያለ። ይህን ከመጣ ወደ 22 ቀን ምናምን ያደርጋል። ያመጣው ግን ቀይ መስቀል ነው የምናውቀው እኛ። ቀይ መስቀል ነው ይዘት የመጣ። ቀይ መስቀል ደግሞ አንሳልን ባልንበት ጊዜ ደግሞ አሁን ሊያነሳልን አልቻለም። ምርመራ ሂደዋል። ምርመራ ውስጥ ተረጋግጦ የሚመጣ ይቆይ ምናምን ነው የሚሉን ሚዲያዎች። 3 ሚዲያ ነበሩ። ኢንተርቪው የተደረጉ ሰዎችም አሉ። እነሱ እንደ ነዋሪ ሆኖ ነው እርግጠኛ ሆኖ እንደ ነዋሪ ሆኖ ነው የሚናገሩ የነበሩ፣ ግን ከእነሱ ጋር ከማኪና ጋር አብሮ የመጡ ናቸው። በህክምና ሜዳ የመጠጥ ውሃ እስካሁን ድረስ በቀይ መስቀል ነው፣ ግን በጣም አነስተኛ ነው። እዚህ ያለ ነው ህዝብና ያለ ታንከር በጣም ነው የሚለያየው። ሚዘውን 15000 ሊትር ብቻ ሚዝ ነው። 15 ሊትር ሚዝ አንድ 10000 አንድ ደግሞ 5000 ሚዝ ሊትር ታንከር ነው ያለን፣ ግን አይበቃም። በቀን 2 ጊዜ 3 ጊዜ ነው የሚሟላው በታንከር አድርጎ መጥተው በማኪና።
በማይ ወይኒ የተፈናቃዮች ማቆያ ትምህርት ቤት ከምዕራብ ሁመራ የመጣችው ርግበ ፍስሐ ትባላለች። ርግበ በመንገድ ላይ ማጥ መከራ ከመጋጠሟ ባሻገር እዚህ ማቆያ ከገባችም እንዳታ እንዳላገኘች ትናገራለች።
የወጣ ነው በአንድ ሲሆን መንገድ ላይ በቃ በጣም በዛም በዛም ተኩስ ሲበዛብን የተመቱ መኪኖችም ነበሩ። በበረራም ያው አደጋ መኪና ደርሶብን እዛ መንገድ ላይ ያው ብዙም መኪና የለም። በእግራችን እስከ ሽሬ እየተጓዝን በአምስተኛ ቀናት ሽሬም እዛ እንትን ሲሉ ከህክምና እያለን ውጡ ሲባል አክሱም መጣም፣ አክሱምም እንደዛ ውጡ ሲባል ያው ገጠር ሄደን ገጠር ቆየን። ከዛ መንገዱም እዚህ ለማቃይ በመምጣትም ዝግ የገባ ነው። ጥር 29 እዚህ መጠለያ ላይ ያው ግቡና ያው ምንም መጠለያ የሌላችሁ ሰዎች ግቡ ተባል፣ ጠርገን ገባን። ይኸው በግለሰብ በነዋሪዎቹ የመቀሌ ነዋሪዎቹ በህዝብ እየተረዳን ነው። እስካሁን የሚበላም የሚጠጣ እስካሁን አረባነ ምንም አይነት ያገኘ ነው እርዳታ ነገር የለም። ዱቄትም ሆነ ስንዴም ዘይትም ምንም ከመንግስት ይችን የተባለች ስጦታ የመጣ እርዳታ የለም። ጭራሽ በውጭ ላለው አላውቅም። እዚህ መጠለያ ያለን ግን ምንም አይነት አንድ ሰው ያገኙ ለአራስ ምናምን አንዳንድ የተሰጠ አለ። ሌላው ግን አብዛኛው ሰው ያው ሲሚንቶ ላይ ነው በቃ የሚተኛው። ብርዱም ላይ ዱቄት አለው ነጥክን ነው። የተመረተበት ቀን ይገልጻል፣ ኤክስፓየር ዴቱ አይገልጽም። ከአዲስ አበባ ይዘን መጣን ብለው ቀረን እንመጣለን እርዳታውም ቀጣይ ነው ብለው ነበር የመጡት። ስናየው ኤክስፓየር ሲሆን እኛም አንቀበልም አያስፈልገንም ብለን ጮሁን። ከዛ በኋላ እሱን ጥለው ሄዱ። በህክምና መዳ ይሻሉ ዶክተሮች አሉ ያዩና ይመጣሉ። ግን መድኃኒት ነው እዚህ ሊታመም ይችላል። ምንም አይነት ንጽህና የለም ሁሉም ነገር ስለሌለ ግን ሞላለ ይሄ ብቻ ይሰጣል እንጂ በህክምና መዳ አሁን ለራሴ ተጎጂ ነኝ። የአይን ችግር አለብኝ ህክምና ብለው ሲመጣ ነው ነገር የለም እስካሁን።
ሌላው ቀንጣው ተስፋ ዮሐንስ ይባላል። ተስፋይም በመንግስት የሚደረገው እገዛ የለም ነው የሚለው።
መንገድ ክፉ ነበር፣ መጥፎ መንገድ ነው ነበር። ከወረዳ ይሮብ መጠረቻ ጉንደ ጉንደ ጨለማ ያለ ገደል በረካ ገብተን ከበረካ አድራት ወደ ቀኝ ላይ ቀርቶ ሳለ እዚህ በእግር 10 ቀን ምናምን ገብተን መጠን ከዛ መካነ ውቅሮ ምንም መጠለያ ያለ በጣም ህዝብ ብዙ ነው። ግማሹ ማይረባ ፍርናሽ አገኝቷል። ግማሹ ደግሞ ምንም ሲሚንቶ ላይ እንትን መተነለ ላይ የተኛ ያለ ነው ያለ ምንም የለም። ህክምና ደግሞ ለሲዮቶት ብሎ ትንሽ ይመጣል። የመቀለ ህብረተሰብ ያመጣ ትንሽ ዱቀት አለ፣ ግን እንዴት ብሎ ይሰራል? ኤሌክትሪኩ የለም፣ ምንም የለም እዚህ ጨለማ ነው ምንም አይነት ምንም የለም ህክምና ይቻላል አደር ሌላ ቦታ ይልካሉ እዚህ ምንም የለም አሁን የማይታየ ነው ሌላ ቦታ ይልካላችሁ ወራት ይስታሉ እዚህ ይልካሉ ግን መድኃኒት ያላችሁ ምናምን ብሎ የቆሞቾች አሉ ትኮር በስታሉ ሌላ ሌላ ብዙ በስታሉ ይሄው ህክምና የተሻለ ነው ግን ምንም አይመለም
በማይ ወይ ትምርት ቤት ተጠለው የሚገኙ ተፈናቃዮች የመቀለ ከተማ ህብረተሰብ ደጋግሞ ማስክነዋል የመጀመሪያ የተፈናቃዮች መጥለያ በመቀለ የሚገኘው ቅሳነት ትምርት ቤት 751 አባወራ የሚገኝበት 3708 ተፈናቃዮች እንዳሉ የተፈናቃዮች አስተባባሪ ሀብቶም ጸጋዬ ገልጠዋል
ለቀጣም ትራክተሮች ይዘን ተነስተን ተከዜ ገብተናል ማለት ተከዜ ስንገባ አንጋጣም በኤርትራ የመጣ ከበር መሰረ መኪናዋ ላይ ዋለ ያው የፈጣሪ ነገር ስለላለው ነው ከመኪና ሩቦን የወረድነው ምግብ ሶስ ስለማጥልን ያው ወርደን ዘጋ መኪናው አቃጠሉት ተቀጠለ ሸራም እንዳዲስ በጥብጥ ተነሳ ከበራ መቀለ ገብተን
የተፈናቃዮች አስተባባሪ ሀብቶም ጸጋዬ ቅሳነት ትምህርት ቤት የሚገኙ ተፈናቃዮች በመቀለ ህብረተሰብ ንገዛ ይላል
ያው መጀመሪያ ስንገባኛ ምንም ይዘነው የመጣን ነገር የለም በስ የለበስነው ልብስ ብቻ ነው ይዘን የመጣ ነው እዚህ ጋር ስንመጣ ያው ህብረተሰቡ ስደት ጥሩ ይመጣል አንዱም ልብስ ይዞ ይመጣል አንዱም ውሃ ተሸክሞ ይመጣል መጀመሪያ ስንገባ ማለት ነው ያው ግዳጅ የመንግስት ቢሆንም ሊሰራው ይገባው ነበር ለልተሰራም ያው ህብረተሰቡ ግን እኛ አልተወንም ያው የተለያዩ እና ሩርዘር ስታንስ እና ሙላ ኃይለ ስላሴ እነዚህ ቸርች ቤተክርስቲያኖች ማርያም ሁሉም የተለያዩ ቤተክርስቲያኖች ጨምሮ እያሰባሰቡ ምግብ ስንጠቀም ቆይተን በኋላም ለየት ባለ መልኩ ህብረተሰቡ አብዛኛው እየመጣ እየጎመኘ እንዳትራቡ እንዳይላችሁ ያለ የራሱን ልብስ እየሰጠ የራሱ ምንጣፍ እየሰጠ ያደረሰን
ሀብቶም በመንግስት በኩል የሚደረግ ገዛ በማረት ለአንድ ሰው 15 ኪሎ ለወር የአራት ወር ታክሎ ተገኙ ተፈናቃዮች አሉ። በመኪና ጭነው አምጥተው ለጥቂት ሰው ሰጥተው የመለሱት ጊዜም አለ። ለሚመለከታቸው ተናግረናል። ችግራችን ለመፍታት አይደለም ብለዋል ሀብቶም ጸጋይ።
በመንግስት ደረጃ ስንለው የመጀመሪያ ከመንግስቱ አንጻር ስናየው ጋር መንግስቱ ለ30 ኪሎ 30 ኪሎ ተብሎ መጥቶ ነበር። መኪና ተጭኖ የተወሰነ ሰው እንደተሰጠ 95 ሰው አካባቢ እንደተሰጠ ነው ፊኖ ይዞት የተመለሱት ማለት ነው። በምን ምክንያት እንደተመለሰ ብዙም ጠለቅ ብዬ ማቀው ጉዳይ የለኝም። ለምንድን ነው እንዴት ነው ብዙ ማቀው ነገር የለኝም። መጀመሪያ ቅሳነት ስለነበረ ያው እዚህ መሰጠት ነበረበት ለህዝቡም ያልወሰደ ሰው በአብዛኛው ነበር ወደ 1000 ፊኖስ መውሰድ አልነበረበት። በላይ ያለው አማራር ብዙ ስለማናቀው ሄደን የጠየቅነው አካል የለም። በኋላ ግን ጠይቀን ነበር እንደዚህ እንደዚህ አይነቶች ነገሮች ነበሩ ሲመጡ እንደምሉ ነገ እንደብራ ደስ ሲመጡ ተናግረን ነበር። ያው ግን መልስ የተሰጠ መልስ የለም። ያው እስኪ ቆይ እናየዋለን በምን ምክንያት ነው አሉን። ከዛ በኋላ ግን ተመልሶ የጠየቀን ሰው የለም። እሱ የመቀለ ከንቲባ ከፍቶቶች ያሉ ለመነጋገር ተብለን እንጠራለን። አሁን እሱ ምንድነው የሚለው የፍጥጭ አይነት እኛ ማቀያና ብዙ ንብረት ብዙ ሀብት ተን የመጣነን ምክንያቱ እኔ የተውኩትን ነገር አሁን ብናገር እኔ ምንም ትርጉም የለው ፋይዳም የለው ናቱ ከጂ ላይ አይደለም ያለው አሁን የሚያቀሰው ብቻ ነው ማቀው። እዚህ ያለው ህዝብ አሁን ከፖለቲካ አንጻር ብቻ ነው በንግድ የሚኖር በሆቴል የሚኖር በሌላ ሌላ ስራዎች የሚኖር ህብረተሰብ ነው ያለዚህ። በቃ አንድ አማራርቆ ለአንድ ሰው ወደ ቀኝ ብሎ ሊመራ ከሆነ መጀመሪያ እሱን ነው ማስተካከል ያለበት። እሱን የራሱን አቋም ማስተካክሎ ለሰው ልጅ ላስተካክል ይችላል።
ሌላዋ ተፈናቃይ ወይዘር ሀድጉ ትባላለች። ወይዘር የስኳር ህመም በሽተኛ ናት። በመጀመሪያ ከመራፍ ስትፈናቀል ከስምንት እስከ ዘጠኝ ቀናት መድኃኒት በማቋረጥ ህመም የጸንተብኝ እስከ ሞት ደርሼ ነበር ትላለች።
እናቶች አሉ፣ መንገድ ላይ የወለዱ አሉ፣ ችግር የደረሰባቸው አሉ፣ አባት የተለያዩ ወንድምና እህት የተለያዩ አሉ። ከብታቸው እንኳን የሚያርሳቸው አቶ የሞቱ ልጆቻቸው አቶ የመጡም አሉ። ህዳር ስምንት የገባ ገብቷል፣ ያልገባ ወደ ሱዳን ብዙ የሱዳን ቦታዎች አሉ፣ የሄደ ሰው አለ። ያው መቀሌ ላይ መጥተንም ቁርስንትን ድስት ያገኘም አግኝቷል፣ ያላገኘም አለ። ሁላችን እኩል አይደለም የምንጠበቀ በኩሌ ከሆነ እኔም አላገኘም ያገኘም አለ። እኔ ሲወሰድ ጊዜ ህክምና ላይ ነበር። ለዛ ነው በበሽታው ምክንያት ያጋጠመኝ። ገና መድኃኒት አቋርጨ ስለነበር እዛ ከሁመራ እንደመጣው አቋርጨ ስለነበር ያው ለስምንት ዘጠኝ ቀናት አቋርጨ ዜሮ ሁኜ ለመሞት ደርሼ አይደር ህክምና ተኝቼ ነበር። ለሁለት ወር ሙሉ አይደር ህክምና ተኝቼ ነበር። ያው አምስት ስኳር ታማሚዎች አለን። ትብብር አድርጎ መድኃኒት ያመጡልናል አለ። በወር አንዳንድ መድኃኒት የሚወሰደው የሶስት ወር መድኃኒት ያመጡልን ሰዎች አሉ። በግለሰብ አምጥቶ ህክምና ላይ ነው ያለ። እና ላይ ተኝቼ ነበር አይደር። ዶክተር ፊልሞን የሚባል አለ አንድ፣ በግሉ ራሱ እያስታመመኝ ነበር።
አቶ ታደስ ተውለን ፍየሎች ይዞ በበረሃ ያለ እንደወጣ ወደ ቤት ሳይመለስ ፍየሎችን መንገድ ላይ ጥሎ ቤተሰቦችን ሳያገኝ መንገድ እንደጀመረና ከባለቤትና ልጆቹ ከሁለት ወራት በኋላ እንደተገናኙ ይናገራል።
ቀኑ እንኳን በችል ተኩስ ለግን ወዲያው ነው ተኩስ እየገፋ ሲመጣ ለሁለት ለሶስት ቀን ብለን ወደ ጫካው ወተን ነበረ። ከዚያ በኋላ እየገፋ ሲመጣ ወደ ድሪስ የተጀ ወሪያ ወደ አድጋላ ወሪያው ከሆሞራ ተይዞ ወደዚህ እየገፋ ሲመጣ እኔ በመኪና ተሳፍሬ መቀሌ ገባሁ። ባለቤቴ ደግሞ ግማሹ በእግሯ ግማሹ በመኪና አክሱም ገባች። በሁለት ወር ውስጥ ነው የተገናኘነው። ሁለት ወር እዚያ ባለቤቴ ወንድማችን አለ እዚያ ሄዶ አመጣት። እኔ ከውቅሮ ሄጄ ወደዚህ አመጣኋት። የመቀሌ ህዝብ ልብስም ሆነ ቀለብ ሆነ እስከዚች ሰዓት እየሰጠን ነው። እዚህ ከመጣን ሁለት ጊዜ ነው ማረት የሰጠን ስንዴ። ከዛ ውጪ ያየነው እርዳታ የለም። ለአንድ ሰው 15 ለወር ነው የሚሰጠው። ዳብል ግን 30-30 አድርጎ ነው የሰጠን ለሁለት ወር እያለ። እስካሁን የተቀመጥነው ግን 6 ወር ነው። 6 አካባቢ ይደርሳል ማለት ነው ከመጣን ጊዜ ጀምሮ።
በቅሳነት ትምህርት ቤት ተጠለው ለሚገኙ ተፈናቃዮች ለማገዝ በራሳቸው ተነሳሽነት ፋርማሲ መሳይ ህክምና ከፍተው ከተፈናቃዮች ጎን የቆሙ የክፍሬ ሙላት ነው።
እኛ እዚህ እየሰራን ያለ ነው አሁን ተስፋ በመስጠት ነው። ለታካሚዎች ተስፋ በመስጠት ነገ ብሩ ይሆናል፣ ነገ መድኃኒት ታገኛላችሁ፣ ነገ ምርመራ ታደርጋላችሁ በምል ነው እንጂ መድኃኒት እየሰጠን አይደለም። መሳሪያም ያን ያህል ብዙ መሳሪያ ኑሮን አይደለም፣ ትንሽ ነው ያለን። አሁን ግን ያው የችግር እንዲፈታ ከተፈለገ ግን ያው መድኃኒት መቅረብ አለበት፣ የህክምና መሳሪያዎችም ብዙ መቅረብ አለባቸው ብዬ ነው የማስበው። በተረፈ ግን እኛ እዚህ ስላለን ህብረተሰቡ እየተጠቀመ ነው ማለት ግን አይደለም። ማለት ምናደርግለት ነገር በጣም ትንሽ ስለሆነ ዝም ብለን እዚህ እየተንቀሳቀስን ችግሩን እያወራ ነው እንጂ እንደ ኖርማል እንደ ህብረተሰቡ ነው እያወራን ያለው ነው እንጂ ብዙ ነገር አግዘነዋል ማለት አንችልም። አሁን ግለሰቦች ማለት አሁን ኤግዛምፕል እኛ እዚህ ያለን፣ ስለዚህ የሆኑ ፋርማሲዎች ምናምን ይመጣሉ ራሳቸው ማለት ነው። ስለዚህ የስኳር ታማሚ ማን ነው ይሉናል። አንድ ሁለት ሶስት አሉ የስኳር ታማሚዎች፣ እነሱን ነግራቸውን ምንድነው መድኃኒታችሁን ይለዋል። ፋርማሲ መድኃኒት ሲለው መድኃኒት ገዝቶ ያመጣለታል ማለት ነው። ለአብነት ያክል እንኳን የሆነ አንድ ስኳር ተጠቃሚ ልጅ ያለው አባት ሁለት መድኃኒት ነበረው ቤቱና ለሁለት ወር የሚያክል ማለት ነው። ከዛ አንዱን እስኪ አንዱን ለልጄ አንዱ ደግሞ እዚህ ያለውን ተፈናቃይ ለሱን ልስጠው ብሎ መጥቶ ለሆነ ልጅ አንድ መድኃኒት ሰጥቷል። እና እንዲህ ነው ያለው እገዛው እንጂ ከሌላ ወይ እንጆ እያገዘ ነው የመንግስት እያገዛን አይደለም። እና ያለውን ነገር ግን ያው ከህብረተሰቡ ነው።
በቀጣይ ጊዜ እርዳታ በመስጠት የሚገኝ ማህበራዊ ረድኤት ትግራይና ይህንን ጉዳይ የሚመለከታቸው የመቀለ ማህበራዊ ጉዳይ ጽሕፈት ቤት ለመነጋገር እሞክራለሁ። ተፈናቃዮች ለሰጠኝ ማብራሪያ እጅግ አመሰግናለሁ። አለም ፍትሐ ለአሜሪካ ሬዲዮ ከመቀለ።
ዓለምን እናመሰግናለን። ተፈናቃዮቹ የእርዳታ አቅርቦት አለመኖርን አስመልክቶ እንደዚሁም በቀረበው ምግብ ላይ ያላቸውን የጊዜና የደህንነት ስጋት ቅሬታ አስመልክቶ ከሚመለከታቸው መንግስታዊና ሌሎችም የረድኤት ተቋማት ምላሽ አግኝተን ለማቅረብ እየጣርን ነው። እንደተገኘ እናሰማችኋለን።
Get out of sight.
የኮሮና ቫይረስ ወረርሽኝ የማህበረሰብ ጤና ላይ ካደረሰው ትልቅ ቀውስ ባልተናነሰ የዓለም ኢኮኖሚን አቃውሷል። ወረርሽኙ በተለይ በአነስተኛ የንግድ ዘርፎች ላይ የነበረው ጫና የበረታ ሲሆን ብዙዎቹን ከገበያ ውጭ እንዲሆኑ አድርጓል። ይህ ጫና ካረፈባቸው አነስተኛ የንግድ ተቋማት መሃል አንዱ በአሜሪካ ቨርጂኒያ ግዛት የሚገኘው ዘመን የጉዞ ወኪል ሲሆን የድርጅቱ ባለቤት ቨርሳቤል መላኩ ድርጅቱ ከስራ ውጭ የሆነበትን አንድ ዓመት በሰሜን አሜሪካ ለሚኖረው ኢትዮጵያዊ ማህበረሰብ ነፃ የማማከርና የመረጃ አገልግሎት በመስጠት ስታገለግል ቆይታለች። እነዚህን በጎ ስራዎቿንና ተቋሙን ወደ ስራ ለመመለስ የምታደርገውን ጥረት አስመልክቶ ስመኝሽ የቆየ አናግራታለች። ቀጥሎ ይቀርባል።
ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ ወይ? ለማታውቁኝ ሰዎች ቨርሳቤል መላኩ እባላለሁ። የዘመን ትራቨል ኤጀንት ባለቤት ነኝ። ዛሬ እንግዲህ አዲስ መረጃ ይዤ መጥቻለሁ። ቨርጂኒያ፣ ዲሲ እና ሜሪላንድ ለምትኖሩ ሰዎች በአንኤምፕሎይመንት ምክንያት በዚህ ሰዓት ቤት ያላችሁ ሰዎች፣ መማር የምትፈልጉ ሰዎች፣ ትሬኒንግ መውሰድ የምትፈልጉ ሰዎች እነዛን አሳያችኋለሁ ማለት ነው።
ቀደም ሲል የሰማችሁት ቨርሳቤል መላኩ በድርጅቷ ስም በተከፈተው የዩቲዩብ ማህበረሰብ ትስስር አገልግሎት አማካኝነት ለደንበኞቿና ሌሎች ኢትዮጵያውያን በነጻ ከምታደርሰው የምክር አገልግሎት ላይ የተቀነጨበ ነው። የሁለት ልጆች እናት የሆነችው ቨርሳቤል የአሜሪካንን ከባድ ኑሮ ተቋቁማ ልጆቿን ከቤቷ እያሳደገች ጎን ለጎን በተማረችው የጉዞ ወኪልና የማማከር ስራ የራሷን ድርጅት ከፍታ መስራት ከጀመረች 4 አመት አስቆጥራለች።
በጣም ከባድ ነው ማለት እናትነቱ ራሱ አለ። ያው እኛንን ሞግዞቹ እኛንን ቤት ውስጥ የምንሰራው ስራዎች እኛንን እናቶችም እኛንን ጓደኞችም እኛንን ባላችንም አለ። ለባለቤቶቻችን የምናደርገው ነገር አለ። ፋሚሊ አለ። ለቤተሰብ የምናደርገው አለ። እና ብዙ ነገሮች አሉ። ሁላችንም አሜሪካን ሀገር ላይ ቢዚ የሚለውን ነገር እንጠቀማለን። ግን የምወደውን ነገር ነው ያገኘሁት። የመጀመሪያ ነገር ለእኔ ቢዝነሱ ብቻ ሳይሆን ይሄ ቢዝነስ ሰዎች ጋር እንድደርስ ነው እያደረገኝ። እኔ ደግሞ ሰው በጣም ወዳለሁኝ እና ያ ነው ትልቁ ነገር ብዬ የምለው።
ቨርሳቤልን ከንግድ ስራው ጎን ለጎን የሚያስደስታት ከጉዞ ጋር በተያያዘ ለደንበኞቿና ማንኛውንም መረጃ ለሚፈልጉ ኢትዮጵያውያን በዩቲዩብ አማካኝነት የምትለቃቸው ቪዲዮዎች ናቸው። ሰዎች ከሀገር ሀገር ለመጓዝ ምን ያስፈልጋቸዋል? ለጉዞ እንዴት መዘጋጀት ይቻላል? ከሻንጣ ውስጥ መጥፋት የሌለባቸው እቃዎችና ሌሎች ከአየር መንገድ ጋር የተያያዙ ጉዳዮች ለታዳሚዎቿ ከምታደርሳቸው መረጃዎች ጥቂቶቹ ናቸው።
ከ215 በላይ ቪዲዮዎችን ሰርቻለሁ። ለምሳሌ ከትራቭል ጋር የተያዙ ማለት ነው። ፓስፖርታቸውን እንዳይረሱ፣ የት ኤምባሲ መሄድ እንዳለባቸው፣ ህጻናት ይዘው ሲሄዱ ምን ማድረግ አለባቸው፣ እርጉዞች ደግሞ ምን ማድረግ አለባቸው፣ ምን አይነት ፎርም መሙላት አለባቸው ትራቭል ከማድረጋቸው በፊት፣ ለወጣቶች የሚሆን ለአረጋውያን የሚሆን እንደገና ደግሞ ኦቲዝም ያለባቸው ህጻናቶች አሉ። እነሱን ይዘው ደግሞ ሰዎች ትራቭል ሲያደርጉ ምን ማድረግ አለባቸው፣ ሙሽሮች ሲሆኑስ በምን አይነት መልኩ ነው የሙሽራ ቀሚሷን ይዛ መሄድ ያለባት፣ የሻንጣ አይነቶችን እንደዚህ የመሳሰሉትን ነገሮች በጣም ብዙ ስራ ነበረ እና ይሄ በጣም አንደኛ የኔን ቢዝነስም እንዲያድርግ አድርጎልኛል። ሁለተኛ ደግሞ ህዝቤን እንድረዳ ትልቅ ቫሉ የሚሰጠው ነገር ነው።
የኮሮና ወረርሽኝ ዓለምን እያስጨነቀ ባለበት በዚህ ወቅት ታዲያ በተለይ በአነስተኛና መለስተኛ የንግድ ተቋማት ላይ ከባድ ጫና በማስከተሉ ለአራት ዓመታት አገልግሎት ሲሰጥ የቆየው ዘመን የጉዞ ወኪልም ስራውን እንዲያቆም ተገደደ። የቨርሳቤል ስራ ግን አልተቋረጠም። ቨርሳቬል ከኮቪድ-19 ጋር ተያይዞ በጉዞዎቹ ላይ የተደረጉ አዳዲስ ለውጦችን በተለያዩ ማህበራዊ ድረ ገጾች በመጠቀም መረጃዎችን ማድረስ እንደቀጠለች ትናገራለች።
ብዙ ሰዎች ትኬት ገዝተው ምን ማድረግ እንዳለባቸው ራሱ አያውቁምና እንደሱ አይነት አድቫይዞችን ሰጥ ነበረ። ኢትዮጵያ ኤርላይንስ እንደዚህ አይነት ህግ አውጥቷል፣ ኤምሬቶች እንደዚህ አይነት ህግ አውጥተዋል፣ ፔናሊቲያቸው እንደዚህ ነው፣ ይህን ያህል ጊዜ መርዘም ይችላል፣ ስለዚህ ትኬታችሁ እንደዚህ አድርጉ የሚሉትን ኦልሞስት ሁሉም ጋር ነው የደረስኩት ማለት ይችላለሁ። እና ኢሮፕ ያሉትንም አረብ ሀገር ያሉትንም የሁሉንም እያየሁኝ ሀሳቦችን እናገር ነበር። እና እንደዛ ነው ያደረግኩት።
ቨርሳቬል ለህብረተሰቡ የምታደርሰው መረጃዎች በጉዞዎች ላይ ብቻ የተገደቡ አይደሉም። በአሜሪካን ሀገር የሚኖሩ ኢትዮጵያውያን ኮቪድ-19 ያደረሰባቸውን ጫናዎች መቋቋም የሚያስችሉ ማንኛውንም መረጃዎች እየሰበሰበች ባለሙያዎችን እየጋበዘች እና በግል በማማከር አገልግሎቶች ትሰጣለች። ታዲያ ቨርሳቬል በግሏና በድርጅቷ በኩል እየሰጠችው ባለችው የበጎ ስራ አገልግሎት በርካታ ኢትዮጵያውያን ከነበሩበት አጣብቂኝ እንዲወጡ ሆነዋል። ቤት ኪራይ መክፈል ላቃታቸው፣ ኢንሹራንስ ለተቋረጠባቸው፣ ስራ ላጡና የንግድ ተቋሞቻቸው ለተዘጉባቸው ከመንግስትና ከተለያዩ አካባቢዎች የሚሰጡ ጥቅማጥቅሞችን በመጠቆም አንዳንዴም ማመልከቻዎችን እንዲሞሉ በማገዝ መፍትሄ ማምጣት ችላለች።
አንኤምፕሎይመንት መሙላት አንችልም ብለው ያሰቡ ሰዎች ግን እንደዚህ እንደዚህ ካደረጋችሁ ኳሊፋይድ ናችሁ፣ አንኤምፕሎይመንት ማግኘት ትችላላችሁ የሚለውን ነገር ሰምተው ተከፍሏቸው ደውለው የሚያመሰግኑኝ ሰዎች አሉ። የቤት ኪራይ ተከፍሎላቸው ደውለው ያመሰግኑኛል። እና አንዱ የማረሰው አቶ መሐመድ የሚባሉ ሰውዬ ናቸው የደወሉልኝ። በቃ የሰውየው ምርቃት መቆም ራሱ አልቻልኩም እና ከሚገባው በላይ መረቁኝ እና በጣም ገረመኝ። ገባሽ? ለኔ ያ ነው ትርፌ፣ ያ ነው በቃ በገንዘብ መለወጥ የማይችል ነገር የሰው ህይወት ሲቀናለት ማየት፣ ሰዎች ተሳክቶላቸው ማየት፣ ሲንግማ የሆኑ ሰዎች እንባቸው ሲታበስ ማየት ለእኔ ከዚህ ላይ የሚያስደስተኝ ነገር የለም። እና አንድ እናት ደግሞ ማረሳ ደውላ በዚህ ሰዓት ቆሜም ላመሰግንሽ አልችልም፣ ተንበርክኬንም ማመሰግንሽ ብላ እያለቀሰች ነበረ የምታመሰግነኝ እና በጣም ብዙ መረቀችኝ እና አሁን ይህን በገንዘብ ቀይራለሁ አልቀይረውም። ዩካንት ሰው ማፍራት ቀላል ነገር አይደለም።
ለመሆኑ መረጃ በስፋት በሚሰራጭበት አሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያን በአካባቢያቸው ስለሚሰጡ አገልግሎቶች መረጃ በማጣት ለምን ችግር ውስጥ ይወድቃሉ? ለቨርሳቬል ያነሳንላት ጥያቄ ነበር።
ሶሻል ሚዲያ ላይ ያለን ሰዎች ወይም ደግሞ በጣም ትልልቅ ሚዲያ ላይ ያሉ ሰዎች የሰውን ህይወት የሚቀይሩ ኢንፎርሜሽኖችን እየሰጠን እንዳልሆነን አስባለሁ። ብዙዎቻችን ይህንን ብናደርግ ብዙ ሰው ጋር መድረስ እንችላለን። ስለዚህ በእኛ ኢንፎርሜሽን በምንሰጠው ሰዎች መካከል ላይ ትልቅ ችግር አለ ብዬ አስባለሁ። ሌላ በህዝቡ ላይም ደግሞ በጣም ትልቅ ችግር እንዳለ አስባለሁ። ምንድነው ኢንፎርሜሽንን ለማወቅ ወይም ደግሞ ትክክለኛ መረጃ ለማግኘት ብዙዎቻችን ጥረት እንደማናደርግ አያለሁኝ። አንዳንዱ ሰው የሚፈልገውን ነገር ጉግል አድርጎ ሊያገኝ ይችላል፣ ግን ከሌ ነግሮኛል፣ ኦኬ ከሌ ማካለ ልክ ነው የሚለውን ነገር እናስቀድማለን እንጂ በራሳችን ገብተን አናይም። ያ በጣም 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 ይጎዳናል።
ቨርሳቬል በተለያዩ ማህበራዊና ኢኮኖሚያዊ ችግሮች ዙሪያ መረጃዎችን አሰባስባ ለህብረተሰቡ ለማድረስ የምታደርገው ትግል እሷንም አንዳንዴ ይፈትናታል።
አረብ ሀገር ያሉትን ሰዎች ስሰራ ሰዓታችን አይገጣጠምም። ምክንያቱም እኛ የምኖረው አሜሪካን ሀገር ነው፣ እነሱ የሚኖሩት አረብ ሀገር ነው። እና ከስራ ሲወጡ ማናጀሮቹ ጋር እየደወልኩኝ ጊዜ እያመቻቹልኝ ምናምን ነበር። እና ኦልሞስት አንዳንድ ቀን ቁጭ ብዬ ባለውበት ይነጋ ነበር። እና አንድ ጊዜ በጣም ቶሎ ቶሎ እያልኩኝ ቪዲዮ በምሰራ ሰዓት ትንሿ ልጃችን ትምህርቷ ላይ ደከመች። ያ በጣም ለእኔ በጣም ቻሌንጅ የሚያደርገኝ ጊዜ ነበረ። ምክንያቱም ቶሎ ቶሎ በቃ ያለኝ ነገር የሚሰጠው ኢንፎርሜሽን አንዳንዴ ለቤት የቤት ኪራዩ ከዚህ እስከዚህ ቀን ነው ብለው ቀን ያወጣሉ። ያንን ቀን ሚስ አደረጉ ማለት ሰዎቹ ያ ብር አይሰጣቸውም ማለት ነው። እና የዛን ያህል ነበረ የምሰራው። በጣም የሚገርሙ ከባድ የሆኑ ጊዜዎች ግን የፍቅር ጊዜዎች ነው ያሳለፍኩት። እነዛን ጊዜያቶች ሁሉ በፍቅር ነው ለእኔ ሳረጋቸው የነበረው። እና
ቅንነት ትልቅ ዋጋ አለው ትላለች ቨርሳቬል። በወረርሽኙ ምክንያት ድርጅቷ ተዘግቶ በቆየበት አንድ ዓመት ጊዜ ውስጥም ለህብረተሰቡ መልካም በማድረግ በችግር ወቅት ባህልንና ማህበራዊ እሴትን አለመዘንጋት ዋጋ እንዳለው አሳይታለች። የወረርሽኙ ጫና አልፎ በቅርቡ ወደ ስራ ስትመለስም የድርጅቷ መልካም ስራ ቀድሞ እንደሚጠብቃት እርግጠኛ ናት። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። ከአመጽዋ ጀርባ በኤደን ሀብታሙ የተጻፈ በይዘትና ቀራረቡ ልዩ ነገር ይዞ የመጣ መጽሐፍ ነው። መጽሐፉ እረፍት የሚነሷትን ጥያቄዎች መልስ ለማግኘት ከማህበረሰብ ወግ ከአስተሳሰብና እምነት ጋር የምትታለም ገጸ ባህሪን ፈታኝ ጉዞ ይተርካል። ሀብታሙ ስዩም ከደራሲዋ ኤደን ሀብታሙ ጋር ያደረገው ቆይታ ቀጥሎ ይሰማል። ሀብታሙ በቅድሚያ ያቀረበው ጥያቄ የመጽሐፉ ዋና ገጸ ባህሪና ደራሲዋ ያላቸውን ግንኙነት የተመለከተ ነበር።
በጣም ከከባድ ጥያቄ ነው የጀመርከው። ደስታዬ በጣም ጠንካራ ሴት፣ ሀቀኛ፣ ግትር በፈፍ ያረጋታል የሚሏት በአንዳንዶች አይን ወይም በብዙ አህኑ ወይም ማህበረሰቡ አይን እንደዛ አይነት ሴት ነች። በጣም ትንሹን ምናልባት እጋራ ይሆናል እንጂ ምናልባት ምኞት ሊሆን ይችላል። አንዳንዴ ምኞቶቻችንን ወደፊት አርቀን እንስላቸው የለ እንደዛ ሊሆን ይችላል እንጂ በጣም ሩቅ ነኝ ያለሁት። ግን ብዙዎቹን ቫሌዎቿን በጣም ማምንባቸው ማከብራቸው፣ እንደዚህ ቢሆን ህይወታችን፣ እንደዚህ ሀቀኛ ብንሆን፣ እውነተኛ ብንሆን፣ ለራሳችን፣ ለእውነታችን፣ ላመንበት ነገር ታማኝ ብንሆን ለሌላው እንሆናለን ብዬ ስለማምን እሱን እንዲንጸባረቅ ነው የፈለግኩት። እና ደስታዬ እሱን የተሸከመችው ግትር ነች፣ ሀቀኛ ነች፣ የሚባል የማይባል ነገር ብላ አትመርጥም። ብዙ መጽሐፎች ላይ እንዲህ አይነት ካራክተሮች ብዙ ነገር ይችላሉ አይደለ? የምትፈልገውን ነገር በሙሉ ይሸከሙልሃል። እና እሱን አቅፋ ይዛልኝ ያለች፣ ለዛ ነው የመረጥኳት።
ለእኔ እብደት ብዙ መልክ አለው። የለየለት በሐኪም ወረቀት የተመሰከረለት የአእምሮ በሽተኛ አለ። መለስ ሲል ደግሞ ከተለያየ የአእምሮ ዝግብ ጋር የሚታገሉ በየደረጃው ብዙ ያለየላቸው እብዶች አሉ። ሶስተኛው ደግሞ በተለምዶ እብድ ወይም ወፈፍ የሚሏቸው ናቸው። ሶስተኞቹ ለእኔ እምቢተኛ፣ አመፀኛ፣ ሀቀኛ፣ አፈንጋጭ፣ ግትር፣ የተዘባረቀባቸው፣ የገባቸው፣ የነቁ ወይም ደግሞ የተገለጠላቸው ሊሆኑ ይችላሉ። ይሄ የኔ እምነት ነው። የእናንተ ሳይንስ በተለያየ መልኩ ሊገልጸው ይችላል። በበኩሌ ግን የትኛውም እብደት ከጤናማነት ብዙም የማይርቅ የህይወት ክስተት እንደሆነ አምናለሁ። ልክ እንደ ጉሽ ጠላ ሰፈፍ በቀን ለብዙ ጊዜያት እየቀመስን መልሰን ትፍ እያልን እየተፋ ነው፣ አንዳንዴም እየጠጣ ነው ያለ የህይወታችን አንዳች ቅርብ ክፍል እንደሆነ ይሰማኛል። ጥሩ፣ ራስሽን የቱ ጋር ታየዋለሽ? አጠያየቋ ስለ ራስ ያለኝን ግልጽ አቋም ለማወቅ ይመስላል። ያው እንደምታየው አለየልኝም። ከሁለተኛዎቹ ውስጥ ገባ ወጣ ብዬ ይሆናል። ከሶስተኛዎቹ ጋር ግን ብዙ መጋራው ነገር አለ። አመፀኛ ነኛ። መልካም፣ አመፀኝነትሽን ተቀብለሽዋል ይመስለኛል። የራሱ ብዙ ግጭቶች ይዞ ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ካመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም እመርጣለሁ። ይህንን ሁሉ ስም የሚያሰጠኝ ለብዙሃኑ እውነት መሳይ ነገር አለመገዛቴ ነው። ሀገርን ወይም መንግስትን የሚያሰጋ የአመፅ ጥንስስ ውስጤ የለም። አመፄ እንደሌላው አሜን ብዬ ለማንም አለመገዛቴ ብቻ ይመስለኛል።
እንደሰማሁት ከአመፅዋ ጀርባ የመጀመሪያ ወጥ መጽሐፍሽ ነው። ገበያው ከሚጠይቃቸው አውሎች ወጣ ያለ የራሱ ቅርጽና ግብ ያለው መጽሐፍ ይዞ መምጣት ያለው ፈታኝ ነገር ምንድን ነው? መልካም በረከትስ አለው ወይ?
በጣም ቆንጆ ጥያቄ ነው። ለምን ጻፍሽ ወደሚለው ጋር የሚወስድ ይመስለኛል ይሄ ጥያቄ። እየጻፍኩት እውነት ለመናገር በኮሮና በደንብ የምንፈራ በነበረበት ጊዜ፣ ቤት ውስጥ ብዙ ሰው በተቀመጠበት ጊዜ ነው እና ብዙ ለማሰብ ለማሰላሰል የምፈልጋቸውን ብዙ ነገሮች ለማድረግ ጊዜ ነበረኝ፣ ሰዓት ነበር። ቻናል ራይቲንግ የሚባል አጻጻፍ አይነት መንገድ ካለ አንድ ሀሳብ ራሱ አልቆ ድቅቅ ያለ ሀሳብ መቶልህ ያንተ ስራ ብዙውን ማውረድና መልክ ቅርጽ ማስያዝ ከሆነ በእንደዚህ አይነት መልኩ ነው የጻፍኩት ብዬ አምናለሁ። ብዙ የኔ የራሽናል ጭንቅላታችን ብዙ ኢንተርፌር እንዳያደርግ ሞክሬያለሁ። ግን እንደዛም ብትሞክር አሻራህ መውጣቱ አይቀርም። ፍላጎትህ፣ የምትወደው የምትጠላው ነገር እየወጣ መልሰህ አንተ ማየት አይቀርም። እንደዛ ነው የጻፍኩት። ከዛ ጽፌ ከጨረስኩ በኋላ ነው በምን መልኩ ወደ ገበያ ይቅረብ ወደሚለው የምመጣው እና አዲስ መጽሐፍ ይዘህ ስትሄድ ሰው እስኪያውቀው ድረስ እስኪለምደው ድረስ የራሱ የተለመዱ ከህትመት ጋር ከማከፋፈል ለህዝብ ከማድረስ ጋር የራሱ የሆነ ፈተና ይኖረዋል። ያው ሁሉም የሚያልፍበትን አልፈዋለሁ። ግን ከምንም በላይ በምናምን አለሁኝ ሰው የሚፈልገውን ነገር ለማድረግ መክፈል ያለበትን ዋጋ ሁሉ መክፈል አለበት እና ስነሳ የነበረኝ አላማ በጣም ፖፑላር የምንለው አይነት ሀሳብ ይዞ ፖፑላር የሚባሉ ሀሳቦች አሉ። የሰዎችን ስሜት በቀላሉ የሚይዙ እና ታነባቸዋለህ። ለዛ ጊዜ ይዞሃል፣ ስሜትን ይኮረኩራሉ፣ ወይ ያስደስቱሃል፣ ወይ ያስለቅሱሃል፣ ወይ ያነቃቁሃል። ከዛ ብዙ ላታስባቸው ትችላለህ። እኔ ምን ቢሆን እመርጣለሁኝ? ትንሽ ኦዲየንስም ጋር ሆኖ ትንሽ አንባቢም ጋር ደርሶ ግን ነፍሳቸውን ቢነካው ደስ ይለኛል። በእኔ ትልቁ ስኬት ብዬ የማስበው እሱን ነው እና አዲስ ቅርጽ ነው። የተለያዩ የስነ ጽሁፍ ሰዎችም አዲስ ቅርጽ ነው። የአማርኛውን ቅርጽ ሰብረሸዋል። ለእኔ አንድ የጽሁፍ አንድ የጥበብ መንገድ ነው እና የጥበብን መንገድ መልክና ቅርጽ እናስይዘው ባለን ቁጥር ራሳችንን የመግለጽ ነፃነታችንን እያፈን ነው እንሄዳለን ብዬ አምናለሁ እና እንደውም ብዬው ነበረ ኢንተርቪው ላይ ለነፃነት ለሚጽፍ ሰው የመጽሐፍ ነፃነት ከሌለው ውሸት ነው የሚሆነው እና ስለ ነፃነት እየጻፍክ ስለ ስነ ጽሁፍ ቅርጽ ከዚህ በፊት ስለነበሩ አካሄዶች በማሰብ ሀሳብህንና አካሄድህን የምትገድበው ከሆነ አዳዲስ ፈጠራዎች፣ አዳዲስ መንገዶች እየጠበቡ ይመጣሉ ብዬ አምናለሁ። እና ከነ ፈተናው ልባችን የፈቀደውን መንገድና አካሄድ ይዞ መሄድ በጣም ጥሩ ነገር ይመስለኛል።
ኤደን፣ የመጽሐፍሽ የመጀመሪያ ምዕራፎች በገጠሟት አሳዛኝ የህይወት ገጠመኞች ምክንያት ወደ አመፅ የገባችውን ደስታዬን ያስተዋውቀናል። ከአመፅ ጀርባ የነበሩት ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ናቸው ትላለች። በዚህ ሀረግ ውስጥ ልታስተላልፊ ስለፈለግሽው ብርሃናማ መልእክት ጥቂት ንገሪን።
በጣም ቆንጆ አንቀጽ ነው። ቆንጆ ሀሳብ ነች ያነሳሃት። እንደው በአጠቃላይ ስናየው ህይወታችን ላይ ማንፈልጋቸው ፈተናዎች፣ ችግሮች ሲገጥሙ ወዲያው የምንወስደው መንገድ ይሄ ነገር እኔ ላይ ሆነ፣ ይሄ ነገር ተደረገብኝ፣ እንደዚህ ሆንኩኝ ብሎ ራስን ወደ ተጎጂ ወደ ቪክቲም ሜንታሊቲ ውስጥ መክተት ነው የተለመደው አካሄድ። ከዛ ግን ብርታቱ ኖሮን አቅሙ ኖሮን ትንሽ ሰፋ አድርገን ማየት ከቻለን እውነት ማን ነው እኛን ቪክቲማይዝ ማድረግ የሚችለው፣ እኛን ተጎጂ ቦታ ላይ ማስቀመጥ የሚችለው እኛ ካልፈቀድን በስተቀር። ስለዚህ የሚኖሩን አሁን ይሄ በጣም ለግለሰብ ደረጃ ያለ የህይወት ኤክስፒሪየንስ ነው እዚህ ላይ የሚነሳው እና አንዲት ፈተና መጣችብኝ፣ ትልቅ ይሆናል ትልቅ ፈተና መጣብኝ ብዬ ለዛ ፈተና ተረትቼ እጅ የምሰጥ ከሆነ እንደዚህ ሆኜ እኮ ነው እዚህ የቀረሁት፣ ይሄ ነገር ስለተበላሸብኝ ነው፣ ይሄ ነገር አልስተካከል ብሎኝ ነው የሚለው እዛው የውድቀት ሰርክል ውስጥ እንቀራል። ግን አንድ ፈተና ወደኛ ሲመጣ ይሄ ነገር ምንድን ነው ለእኔ ይዞ የመጣው የሚል ያችን እይታ ብቻ ያችን ሀሳብ ብቻ ለመቀበል ትንሽ ክፍተት ትንሽ ብርሃን ካለ ልባችን ውስጥ ያ ፈተና ፈተና መሆኑን ያቆምና ምን በለው የሚያስተምረንን መልእክት የምናይበትን መስኮት ይከፍትልናል። ለምሳሌ ከባድ ነገሮች ህይወታችን ላይ ሲመጡ እንዴት ብለን የምናያቸው? ይሄ ነገር ሆነብኝ፣ ይሄ ነገር እኔ ላይ ተደረገ ነው እንጂ ይሄ ነገር ለእኔ ሆነልኝ ብሎ ማሰብ በጣም ሩቅ ሊሆን ይችላል። ግን በዛችሁ ሞመንት ይሄን ነገር እኔን ለመጉዳት አይደለም በምንም አይነት፣ ለምሳሌ በፈጣሪ ብናየው ፈጣሪ መቼም እኔን ለመጉዳት ይሄን ሊያደርግ አይችልም የሚል እምነት ያለው ሰው ከዛ ቪክቲም ሜንታሊቲ ውስጥ የመውጣት አቅም ይኖረዋል። ከዛ በኋላ ያ ፈተና ለእሱ ያመጣለትን በረከት በለው፣ የማደጊያ መንገድ በለው፣ ሌላ እይታ በለው የማያ አቅም ይኖረዋል። እና እያንዳንዱ ህይወታችን ላይ የሚመጡ ፈተናዎች የመጀመሪያውን እንደ ሽንኩርት ብና የመጀመሪያውን ልጣጭ ብንከፍተው ከዛ ሌላ ሌየር አለ፣ ሁለተኛውን ብንከፍተው ሌላ ሽፋን አለው። እና እሱን የማያ አቅም እንዲኖረን እኔ በግሌ ህይወት ወይ ተፈጥሮ ወይ ፈጣሪ ማናችንም ላይ ፈተና ይጥልብናል ብዬ አላምንም። ማለት እኛን የሚያሰጋን ወይ የሚያሳድገን ወይ እኛን የሚያበረታን ነገር ካልሆነ ለመቅጣት ተብሎ የሚቀጣ ነገር አለ ብዬ አላምን እና ያንን እይታ ለመሳል ነው የፈለግኩት በዛ
ነገሮች እንዴት እንደተቀየሩ ለኔም ለሌሎችም ግልጽ አልነበረም። መቀየራቸው ግን እንደ ጧት ፀሐይ ግልጽ ነበር። መንፈሴን ዝቅ የሚያደርጉና የሚያበሳጩኝ ሐሳቦች ብፈልጋቸው እንኳን አልመጣሉኝ። ከጓደኛዬ ብርሃኑና ከሊቁ ጋር የነበረኝ ቆይታ ትልቅ መብላላት ውስጥ እንደፈጠረ ተሰምቶኛል። ከምንም በላይ ከራሴ ጋር ተስማምቻለሁ። ያለምንም ውዝግብ ነፍሴ የምትለውን ሰማታለሁ። እታዘዛለሁ። በመስማት ውስጥ ተቀመጣለሁ። ከመጽሐፍ ጀርባ ያለው ቁም ነገር ራስን የመሆንና ወደ ውስጥ የመመለስ ከባድ ሂደት መሆኑ ዘግይቶም ቢሆን ገባኝ። በህይወቴ ውስጥ ከትንሽ እስከ ትልቅ የነበሩ ፈተናዎች ወደ ራሴ እንድመለስ የሚያደርጉ የነፍስ ጥሪዎች እንደነበሩ ተረዳሁ። ከአመጼ ጀርባ የነበሩ ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ነበሩ። የድሮ አለቃዬ አቶ ቢያድግልኝ በመጥበብ ውስጥ መስፋትን እንድመኝ እንድጨብጥ አግዞኛል። በመታፈን ውስጥ ነፃነት አግኝቻለሁ። በህይወት መንገድ ላይ ያሳለፍኳቸው መሰናክሎች ሁሉ በማደናቀፍ ፈንታ የበለጠ ብርታትና ማስፈንጠሪያ ጉልበት ሰጥተውኛል።
መጽሐፉ በሌላ በኩል የጠቆመን ሌላ ነገር በተለየ አቋማቸው ውግዘትና ማግለል የሚደርስባቸውን ሰዎች ስለማዳመጥም ጭምር ነው። በመደማመጥ በመተዋወቅ ውስጥ ብዙ ነገሮች ሊስተካከሉ እንደሚችሉም ይጠቁማል መጽሐፉ። ለምሳሌ ሰው ያገለለው ጭሱ የተሰኘው ገጸ ባህሪና ደስታዬና ፋሲካ ራሳቸው ደስታዬና ሊቁ በነበራቸው መደማመጥና መግባባት ውስጥ የተፈጠሩ መልካም ውጤቶችን ማንሳት እንችላለን። መጽሐፉን ስትጽፊው ይህን መሰሉ ባህል ከግለሰብ ጤና እስከ ሀገር ሰላም ውሎ ማደር ድረስ ያለውን ጠቀሜታ እያሰብሽ ነበር ወይ?
በጣም እንደሱ እያሰብኩ ነበረ። ሁሉም ነገር ከሀሳብ ይጀምራል ብዬ አምናለሁ። አንድ ትልቅ ድርጊት ትልቅ ሁነት ለመሆን መጀመሪያ አንድ ሀሳብ ጽንሶ ሆነ አንድ ሰው ጭንቅላት ላይ ማረፍ አለበት። ከዛ ያንን ሀሳብ የምናዳምጥበት፣ የምንተረጉምበት፣ የምንወስድበት መንገድ አንድን ሰው የአንድን ሰው አስተሳሰብና እይታ መልክ ያስይዛል። ከዛ ዙሪያ ያለው ቤተሰቡን፣ ጎረቤቱን፣ አካባቢውን፣ የስራ ቦታውን፣ ክልሉን እያለ አገር ድረስ ይደርሳል። እና ሁሉም ነገር ከግለሰብ ይጀምራል። እንደ ሰው ካየ ነው፣ እንደ አየር ላይ እንዳለ እንደ ምናባዊ ነገር ካየ ነው፣ ከሀሳብ ይጀምራል። መልካም ሀሳብ፣ ጥሩም ሀሳብ፣ ጥሩም ድርጊት ከሀሳብ ነው የሚጀምረው ብዬ አምናለሁ። እና መደማመጥ የሚለው ያነሳኸው ነገር በቀን ተቀን ስንነጋገር ከመጀመሪያው ምናልባት እሱ ሊሆን ይችላል። እኔ ስናገር ታደምጠኛለህ፣ መልሰህ ወይ ትጠይቀኛለህ፣ ወይ ወደሚቀጥለው እንሄዳለን። ሌላው ግን እኔ ራሴን ማድመጥ መጀመሪያ ራሴን ሳዳምጥ አንተን ለማድመጥ ሰፊ ልብ፣ ሰፊ ጆሮ ይኖረኛል። በዛ ውስጥ ደግሞ ለአንተ አክብሮት ይኖረኛል፣ ትዕግስት ይኖረኛል፣ ፍቅር ይኖረኛል። እንደዚህ አይነት ትንንሽ ባህሎች በትልቅ ስኬልም ባናስባቸው እንደዚህ አይነት ትንንሽ ልምምዶች ቢኖሩ እንደ ግለሰብ መተጋገስ ይኖራል። ያንዱን ልዩነት ማዳመጥ ይኖራል። ልዩነትን አክብሮ መቀበል ይኖራል። እና በማዳመጥ ውስጥ ብዙ የሚካሄዱ እዛ ላይ እስከ ቴራፒ ድረስ አለው፣ እስከ ድህነት ድረስ ሊሄድ ይችላል። ግን ከዛ በታች ለግለሰብም ሰላም፣ ለአካባቢ ለሀገርም ሰላም የሚተርፍ ትልቅ አስተዋጽኦ ይኖረዋል ብዬ አምናለሁ።
ፋሲካ መስማት ብቻ ናት ለኔ የሚሰጠችኝ ትልቁ ህክምና። አድምጦ ሌሎችን እንዲያደምጡ ተጽዕኖ መፍጠር ነው። በዚህ አይነቱ ማድመጥ ውስጥ ያለው መረዳትና መማር አይደለም፣ ህይወት እንደፈቀደች እንድትፈስ መፍቀድ ነው። እያንዳንዷ ቅጽበት የምትለውን መስማትና መታዘዝ ነው። በዚህ ዘመን የተቸገርነው ማወቅ ሳይሆን አለማወቅ ነው፣ ሙሉነት ሳይሆን ባዶነት ነው። ገና ስንጀምረው ያልቃል። ሙሉነና አይቼዋለሁ፣ አውቀዋለሁ፣ አንብቤዋለሁ፣ ሰምቼዋለሁ። ምን እንደምናቅ ግራ ይገባኛል። ሰውየው እንዳለው የበለጠ በተረዳው ቁጥር ከየትኛውም እውቀት አለማወቅ ውስጥ ክፍተት አለ፣ ቀበል አለ። በመስማት ውስጥ ለሚገለጠው አዲስ ክስተት እንደ ልጅ በትኩረት መመልከት አለ። በባዶነት ውስጥ ሰፊ ሜዳ አለ። የማናውቀውን የምናይበት፣ የምንረዳበት፣ የተረዳነውን ደግሞ በአዲስ መልክ የምናስተውልበት ነፃነት አለ። የስሜት ህዋሶቻችን ክፍት ይሆናሉ።
ኤደን፣ ከመጽሐፍሽ መውጣት በኋላ ያገኘሽው የአንባቢያን ምላሽ ምን ይመስላል? ለየት ያሉትን አስተያየቶች ብታጋሪ።
በጣም ደሳስ የሚሉ ምላሾች ነው የሚመጡልኝ። አንድ ማላቀው ሰው ከማቀው ሰው ስልክ ወስዶ ደወለልኝ እና አሁን ገና ጨረስኩት መጽሐፉን አለኝ። እሺ እኔ አላቀውም እና እሺ ደስ ይላል ምን አገኘበት ስለ መጀመሪያ ሰሁኝ ደግሞ ጨርሼ ማየትም ፈለግኩኝ እና በጣም በብዙ ትግል ደበኩት አለ። ከዛ ደበኩትና ሁለተኛው ቀን አንድ ወርክሾፕ ነበራቸው። ሊገባ ሲል በቃ ሁለት ገጽ ስላንብ ብዬ ቁጭ አልኩኛል። ሁለት ገጽ ይዤ እያነበብኩኝ ቆይ ትንሽ ቀጥር ብዬ ሌላ ሁለት ገጽ ጀመርኳል እና የሆነ ሰዓት ሲጠሩት ወርክሾፑ አልቋል። መጽሐፉ ሊያልቅ ሶስት ገጽ ነው የቀረው። በቃ ተሰብስበው ሳቁብኝ። ይህንን መጽሐፍ ለማንበብ ነው ወርክሾፑን ትተህ እንደዚህ ያረከው የቀረኸው ብለው በቃ በጣም ሳቁብኛል እና ቆዩችን ሶስት ገጽ ልጨርስና ከዛ በኋላ አዋራቸዋለሁ ብሎ ሶስት ገጹን ጨረሰና በመሀል የሚያቀኝ ሰው ስለነበረ እደውልላታለሁ ብሎ ደውሎ አናገረኝና እንዴት ስሜቱን ልቡን ነፍሱን ይዞት እንደነበረ የነበረውን የግል ኤክስፒሪየንስ እንትን አለኝ አካፈለኝ። ሌላ ብዙ የሚገጥመኝ ከሴቶችና በጣም ሰፊ እይታ ደግሞ ያላቸው ወንዶች ሰውን ከጾታ በላይ የሚያዩ ከጾታ በላይ ስል ወንድነት ብቻ የማይገድባቸው ወይ ሴትነት ብቻ የማይወስን ሴቶችንም ሀሳብና መንገድ ልክ እንደ ራሳቸው እንደ እህቶቻቸው ወይም እንደ ራሳቸው እንደውም ከዛም ያለፈ አድርገው የሚያዩ ሰዎች ደግሞ ገጥመውኛል። አንዳንዶች ደግሞ በጣም በወንዳዊ በማስኩሊን እንትን ላይ የታሰረ ሀሳብ ያላቸው ደግሞ ሚስቶቻችንን ልታሳምጭብን ነው፣ ሴቶቻችንን ልታሳምጭብን ነው ብለው ቀልደዋል። ነው ብዙ ከሴቶቹ የምሰማው መልእክት ግን በጣም ልቤን የነካው የአንዲት ቤልጅየም የምትኖር በሌሎች ጓደኞቹ ማቃት ወዳጄ ደውላ ይህንን ሀሳብ በጣም እኖረው ነበረ እና ቃላቶች ነበር የሚቸግሩኝ፣ ቃላት አላገኝለትም ነበር ለዚህ ስሜት፣ ለዚህ አስተሳሰብ፣ ለዚህ እምነት እና አሁን ቃላት ስለሰጠሽኝ በጣም አመሰግናለሁ አለች። በጣም ስሜታዊ ሆና ነው የምታወራኝ። አሁን ባለቤቴን እንደዚህ ላወራዎች እችላለሁ፣ ለልጆቼ እንደዚህ ልል እችላለሁ እና ጓደኞቼ እንዲህ አይነት ስሜት ሲሰማቸው ቀላል ነው ቆይ ቁጭ በሉ ብዬ ልክ እንደ ቴራፒስት እንዲህ ላዋራቸው እችላለሁ እና ያንን አቅም ያንን ድፍረት ሰጥቶኛል። በፊት እጠራጠር የነበረው ይሄ ነገር ልክ ነው እኔም ብቻ ነው የሚሰማኝ ወይስ ልክ አይደለም፣ ሰውስ ምን ይለኛል፣ ሰው ይቀበለኛል ወይ ብዬ የምፈራውን ነገር እንድተው አቅም ሰጥተሽኛል ብላ በጣም ደስ ብሏት አካፍላኛለች የነበራትን ገጠመኝ።
ደራሲነቱ በተጨማሪ በሌላ ስራ ላይም የተሰማራሽ እንደሆንሽ ሰምቻለሁ። በምን ስራ ላይ የተሰማራሽው? ደራሲነቱና ሌላ ሙያሽንስ እንዴት አድርገሽ አስማማሻቸው?
በጣም መልካም። እኔ ኮሚኒኬሽን የተማርኩት ሚዲያ ላይ የተወሰነ ጊዜ ሰርቻለሁ፣ ብዙ ኮሚኒኬሽን ላይ ሰርቻለሁ። ላለፉት 5 ዓመታት ደግሞ ሁለንተናዊ ጤንነት ግንባታ ላይ ከኮሚኒኬሽን ጋር የተገናኘ ስራዎች እና ደግሞ ከማማከር እና ከኮቺንግ ጋር የተገናኙ ስራዎች እሰራለሁ። በተቻለ የምወደውን ነገር ብቻ ብሰራ መርጣለሁኝ እና መጽሐፉ ላይ የተንጸባረቁ ብዙ ሀሳቦች ቀን ተቀን የምሰራቸው ስራዎችም አሉበት። ስለዚህ የሆነ ሌላ አቅምም ይጨምርልኛል፣ አቅምም ይሰጠኛል። ለምሳሌ የምንሰራው ስራ ላይ መጽሐፉን ሪኮመንድ ላደርግ እችላለሁኝ ለሚመጡት ደንበኞቻችን ይህንን ብታነቡት እንዲህ አይነት ነገር ልታገኙበት ትችላላችሁ ብዬ ልሰጣቸው እችላለሁ። ይመጋገባል። የምትወደውን ነገር የምትሰራ ከሆነ መልኮቹ ይለያያሉ፣ የምታስተላልፍበት መልክ መንገድ ቅርጹ ይለያያል እንጂ ተመሳሳይነት አለው ብዬ አምናለሁ እና የሚደጋገፉ ናቸው። የምሰራውን በጣም ወደዋለሁ።
አንድ የመጨረሻ ጥያቄ አለኝ። እንግዲህ አሁን ከከፍታ ጀምረሻል ብዬ አስባለሁ ኤደን። ከአመጽዋ ጀርባ ከአንባቢ ጋራ በደንብ አስተዋውቆሻል፣ ከብዙዎቹም በርካታ ምላሾችን ያስገኝልሻል ብዬ እጠብቃለሁ። የቀጣይ ስራዎችሽ ማጠንጠኛንስ አውቀሽ ይሆን? በቀጣይ ባነሳቸው፣ ብተርካቸው፣ ብጽፋቸው የምትያቸው ሀሳቦችስ ማጠንጠኛቸው ምንድን ነው የሚሆነው?
በጣም ከባድ ጥያቄ። እንደምጽፍ አውቃለሁ። በፊት ጀምሮ ጽፍ ነበረ። እንደዚህ ለህትመት የሚበቁ አድርጌ ቅርጽ አላስያዝኳቸውም እንጂ አሉኝ፣ የሚኮረኩሩ ስራዎች አሉኝ። ግን ብዙዎቹ ሰዎችን በመንፈሳዊ ህይወታቸው እንዲበለጽጉ፣ ወደ ንቃት እንዲሄዱ፣ ባሉበት የመንፈሳዊ መንገድ ወደ ራሳቸው እንዲመለሱ፣ እንደዛ አይነት ርዕሶች ላይ እንጽፍ ይመስለኛል ደግሜ ግን ደግሞ ነገን ማን ያውቃል? ነገ ደግሞ ምን አይነት የተሻለ ሀሳብ የሚይዝ ልብ የሚይዝ ነፍስ የሚይዝ ነገር ይዞ ምን እንደሚመጣ ማን ያውቃል? እና ሲመጣ ያንን ሀሳብ አምኜ ተቀብዬ የምሰራ ይመስለኛል። ከምንም በላይ እንደዚህ የሚመጡልንን በደንብ ነፍሳችንን፣ ልባችንን፣ ቀልባችንን እንዲህ በደንብ አስረው የሚይዙን ሀሳቦች ሲመጡ ተረጋግቶ ጊዜ ሰጥቶ ሀሳቡን ወደ ወረቀት ማውረድ እና ያንን መልካት ይዞ ለአንባቢ ማድረስ በጣም ትልቅ ኃላፊነት ነው ብዬ አምናለሁ እና በዛ መልኩ ብሰራ ደስ ይለኛል።
ኤደን ሀብታሙ፣ ከአመጽዋ ጀርባ ስለተሰኘው መጽሐፍሽ እና ተያያዥ ጉዳዮች ሀሳብሽን ስላጋራሽን በእጅጉ እናመሰግናለን። ቀሪ ዘመንሽ በስኬት ይታጀብ ዘንድ እመኝልሻለሁ። መልካም ምሽት የሚሆንልሽ ብያለሁ።
እኔም በጣም አመሰግናለሁኝ። መልካም ቀን እናንተም።
ውድ አድማጮቻችን፣ የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሃዬ ነኝ። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን። እዚ ሬዲዮ ድምፂ ኣሜሪካ እዩ። ሬዲዮ ድምፂ ኣሜሪካ ኣገልግሎት ቋንቋ ትግርኛ